The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኦፌኮ ነው የቀሰቀሰው ይሄንን ታቃላችሁ ያወቃችሁ ግን ትክዳላችሁ። ስለዚህ ለእናንተ ሰላማዊ ሰልፍ መጥራት ፍቀድ ማለት ኦሮሚያ ክልል ያለው ግን ወደ አዲስ አበባ ማምጣት ማለት ነው በግልጽ ይሄንን አናረግ።
አቶ ካህሳይ ዘገየ የመድረክና የአረና ትግራይ የሥራ አስፈጻሚ ኮሚቴ አባል ናቸው። መድረክ ዛሬ አዲስ አበባ ላይ በሰጠው ጋዜጣዊ መግለጫ ከተናገሩት የተወሰደ ነው።
ዋናነት ግን ኦፌኮ እዚህ ሀገር ውስጥ እንቅስቃሴ ያደርጋል። በተለያዩ ከተሞች ውስጥ ስራቸውን በስራ በሰላም እየሰሩ ያሉ የኦፌኮ ከፍተኛ አመራር አባላት አሉ። ግን እንደ ቴንደንሲ ግን ሁከት ፈጽሞ በቁጥጥር ስር የዋለ ወንጀል የፈጸመን ሰው በሙሉ አባላችን ታሰር የሚል ክስ በተደጋጋሚ የሚያቀርብ ድርጅት ነው።
እኚህኛው ደግሞ የመንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ ናቸው። የሁለቱንም በዕለቱ አብይ ርዕስ ይዘን ቀርባለን።
በሌላ በኩል በዛሬው የዜና ወጃችን በምስራቅ ሐረርጌ፣ በምዕራብ አርሲ፣ በሆሮ ጉድሩ፣ በወለጋ፣ በጋራ ሙለታ ግራዋ ወረዳ ዛሬም የተቃውሞ እንቅስቃሴ እንደነበረ እንደዚሁም በውጭና በኢትዮጵያ የሚገኙ የኦሮሞ ድርጅቶች እንዲተባበሩ የኦሮሞ ዴሞክራሲያዊ ግንባር ያሰማው ጥሪ ከዚያ በተጨማሪም በደቡብ ሱዳን ውስጥ ግጭት ተቀስቅሶ የ18 ሰው ሕይወት መሞቱን የሚናገሩ ዜናዎች አሉን። አብራችሁን ቆዩ።
በወቅታዊ ርዕሶች ላይ ያተኮሩ ዘገባዎችና ቅንብሮችም ለምሽቱ ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን።
ጤና ይስጥልን።
ከዛሬ አርብ የካቲት 11 2008 ዓ.ም ዝግጅታችን ጋር የምሽቱ አስተናጋጆች አሉላ ከበደና
እኔም ሶሎሞን አባተንን የምሽቱን የሰዓቱን ዜና እናሰማችኋለን። በምስራቅ ሐረርጌ፣ በምዕራብ አርሲ፣ በሆሮ ጉድሩ ወለጋ፣ በጋራ ሙለታ ግራዋ ወረዳ ዛሬም የተቃውሞ እንቅስቃሴ እንደነበር ተገለጸ። በአምቦ በአዋሮ አንደኛ ደረጃ ትምህርት ቤት ከፍተኛ ረብሻ እንደነበረና ሕይወት መጥፋቱም ተጠቁሟል። በተጨማሪም እዚያው አምቦ ውስጥ የሚገኝ ትልቅ የሚባል ማረሚያ ቤት ላይ ቃጠሎ መነሳቱን፣ በምዕራብ አርሲ ውስጥ በሻሸመኔ ወረዳ አጄ በተባለች የገጠር ከተማ ውስጥ የሚገኝ እስር ቤት ተሰብሮ እስረኞች እንዲወጡ መደረጉን የአፋን ኦሮሞ ዝግጅት ክፍላችን ባልደረቦች ዘግበዋል። በአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ ልማት ማስተር ፕላን እቅድ ተግባራዊ ይደረጋል መባልን ተከትሎ ከአንድ ዓመት ከመንፈቅ በኋላ እንደገና ያገረሸው ተቃውሞ ከሶስት ወር በላይ አስቆጥሯል። ተጨማሪ ዘገባ በመጽሔት ተይዟል።
በሌላ በኩል ደግሞ በአገር ውስጥም ሆነ በውጭ የሚገኙ የኦሮሞ ተቃዋሚና ሲቪክ ድርጅቶች እንዲተባበሩ የኦሮሞ ዲሞክራሲያዊ ግንባር የሚባለው ተቃዋሚ ድርጅት ጥሪ አሰምቷል። ግንባሩ ጥሪውን ያሰማው የኢትዮጵያን ወቅታዊ ሁኔታ አስመልክቶ ዛሬ ባወጣው መግለጫ ነው። የግንባሩ ቃል አቀባይ አቶ ሌንጮ ባቲ የሰጡን መግለጫ በምሽቱ ዝግጅታችን ተካቷል።
ሰላማዊ ሰልፍና ሕዝባዊ ስብሰባ የማድረግ ሕገ መንግሥታዊ መብታችን በኢህአደግ መንግሥት እየተጣሰ ነው ሲል መድረክ አማረረ። የፓርቲው መሪዎች ዛሬ በሰጡት መግለጫ ሕጋዊና የሰላማዊ ትግል መንገዶች እየተዘጉ ናቸው ብሏል። በተለይ ለመጨረሻው የሰላማዊ ሰልፍ ማሳወቂያቸው ያገኙት ምላሽ ማስፈራሪያና መድረክን ለመከፋፈል የታለመ ነው ብለውታል የፓርቲው መሪዎች። በሌላ በኩል ደግሞ ኦሮሚያ ውስጥ ከተፈጠረው ሁኔታ ጋር ተያይዞ ከታሰሩት ሰዎች መካከል ጉዳያቸው ተጣርቶ ወንጀል ያልሰሩ እንደሚፈቱ የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትሩ አቶ ጌታቸው ረዳ ማምሻውን ለቪኦኤ አስታውቀዋል። የቤተሰቦቻቸው አባላት የተገደሉባቸውና በንብረቶቻቸው ላይ ጉዳት የደረሰባቸውን አስመልክቶም ጉዳያቸው እንደሚታይ የክልሉ መንግስት ማሳወቁን ሚኒስትሩ አክለው ጠቁመዋል። በጠፋው ሕይወት ተጠያቂ ናቸው የሚባሉ የመንግሥት ጸጥታ ኃይሎች አባላት ካሉም በሰብአዊ መብቶች ኮሚሽኑ ምርመራ ላይ ተንተርሰው ተጠያቂ እንደሚሆኑ ሚኒስትሩ አክለው ተናግረዋል። አርሲ ውስጥ ተነስቷል ለተባለው የሁከት ሁኔታ ጉዳዩ ከሌላው የኦሮሚያ ክፍል ጋር የማይገናኝ ራሱን የቻለ ነው ብለዋል ሚኒስትሩ። በአብይ ርዕስ ዘገባለን።
ደቡብ ሱዳን ውስጥ ትላንት በተቀሰቀሰ ግጭት ሁለት የራሱን ሰራተኞች ጨምሮ እስካሁን 18 ሰዎች ማላካል በሚገኘው የሲቪሎች መጠለያ ሰፈር ውስጥ መገደላቸውን ድንበር የለሹ ሐኪሞች ቡድን የሚባለው ግብረሰናይ ድርጅት አስታወቀ። ጄምስ ባቲ የድርጅቱን አስተባባሪ አነጋግሮ አጠር ያለ ዘገባ አጠናቅሯል። ሰለሞን ክፍሌ ያቀርበዋል።
Doctors Without Borders ወይም ድንበር የለሽ ሐኪሞች የተባለው የግብረሰናይ ድርጅት ፕሮጀክት አስተባባሪ ማርከስ ባክማን ማላካል ሆስፒታል ውስጥ ያዩትን ያስረዳሉ።
ሆስፒታሉ 73 ለሚሆኑ ቁስለኞች የሕክምና እርዳታ ሰጥቷል። አብዛኞቹ ሰዎች የቆሰሉት በጥይት ተመተው ነው።
በትላንቱ የትጥቅ ግጭት በትንሹ 18 ሰዎች ሲቪሎች በሚጠበቁበት ካምፕ ውስጥ ተገድለዋል። ሁለቱ የድንበር የለሽ ሐኪሞች ደቡብ ሱዳናውያን ተቀጣሪዎች ናቸው። በደቡብ ሱዳን ሁከቱ ከተቀሰቀሰ እንደ አውሮፓውያን ዘመን አቆጣጠር ከ2013 ዓመተ ምህረት ወዲህ 40 ሺህ የሚሆኑ ሰዎች በካምፕ ውስጥ ይኖራሉ። በአጠቃላይ ከ2 ሚሊዮን በላይ ደቡብ ሱዳናውያን ናቸው በሁከቱ ሳቢያ ከቤት ንብረታቸው የተፈናቀሉት። ግጭቱ ወደ ሲቪሎቹ መጠበቂያ ካምፕ ተሰራጭቶ ስለመሆኑ ግን ማርከስ ባክማን በሙሉ ልብ ከመናገር ተቆጥበዋል። ሆኖም ባክማን በካምፑ የተጠለሉት ሰዎች ከላይኛው ናይል ክፍለ ግዛት 3 የተለያዩ ብሔረሰቦች የመጡ መሆናቸውን አልሸሸጉም። የትላንቱን ጥቃት ተከትሎ 600 የሚሆኑ ሰዎች የሆስፒታሉን ከለላ ለማግኘት ተገደዋል። የዓለሙ ድርጅት ዋና ጸሐፊ ባንኪሙን ሁከቱን አውግዘው ሁሉም ወገኖች የብሔረሰቦች ግጭት ይፈጠራል በሚል የሰፈነውን ውጥረት እንዲያስወግዱ ጥሪ አቅርበዋል።
የዩናይትድ ስቴትስ የጦር ጀቶች ምዕራብ ሊቢያ ውስጥ የሚገኝ አንድ የእስላማዊ መንግሥት ቡድንን የጦር ሥልጠና ሰፈር ዛሬ ደበደቡ። በቱኒዚያና በሊቢያ ድንበር ላይ በሚገኘው በዚህ ማሰልጠኛ ውስጥ በአስሮች የሚቆጠሩ ምልምል ሰልጣኞች አብረው መደምሰሳቸው ተገልጿል። በድብደባው ወቅት ኑረዲን ቹቼን የሚባል በእስላማዊ መንግሥት ቡድን ውስጥ ከፍተኛ ቦታ ሳይኖረው አይቀርም የተባለና ባለፈው ዓመት 60 ሰው የተገደለበትን ቱኒዚያ ውስጥ የተፈጸመን ጨምሮ 2 ጥቃቶችን አደራጅቶ እንደመራ የሚነገርለት ሰው ሳይገደል እንዳልቀረ ዋሽንግተን ዲሲ የሚገኙ የመከላከያ ባለሥልጣናት ተናግረዋል።
በዩጋንዳ ለፕሬዚዳንትነት የሚወዳደሩት የተቃዋሚው ፓርቲ መሪ ኪሳ ቤሲጄ በዚህ ሳምንት ውስጥ ብቻ ዛሬ ለ3ኛ ጊዜ ተይዘው መታሰራቸው ውጥረቱን ከፍ አድርጎታል። ተቃዋሚ ሰልፈኞች በዋና ከተማዋ ካምፓላ ድንጋይ ሲወረውሩና መንገዶች ሲዘጉ፣ ፖሊስ ደግሞ ሁኔታውን ለመቆጣጠር አስለቃሽ ጋዝ ሲተኩስ ታይተዋል። ይህ በእንዲህ እንዳለ ቤሲጄ ፕሬዚዳንት ዮሪ ሙሴቬኒን በ2ኛነት የተከተሉ መሆናቸውን በከፊል የወጡ የምርጫ ውጤቶች ይጠቁማሉ። ኤሊዛቤት ፖላት ከካምፓላ ዘግባለች። አሁንም ሰለሞን ክፍሌ።
ዛሬ ውጥረቱ ይበልጥ ተባብሶ የታየው ከተቃዋሚው የዲሞክራሲያዊ ለውጥ መድረክ ቢሮ ውጪ ግጭቶች መፈጠራቸውን ተከትሎ ነው። ግጭቶቹ የተፈጠሩትም ዋናው የተቃዋሚ መሪ ኪዛ ቤሲጄ ዛሬ ከቀትር በኋላ ጋዜጣዊ ጉባኤ ከጠሩ በኋላ ነው። ፖሊስ ጽሕፈት ቤቱን ከቦ አስለቃሽ ጋዝ ወደ ግቢው ውስጥ ከተኮሰ በኋላም ቤሲጄንና በርካታ የተቃዋሚ ፓርቲውን አመራር አባላት አስሮ ወስዷል። የተቃዋሚው የዲሞክራሲያዊ ለውጥ ፓርቲ አመራሮችን በፖሊስ ቁጥጥር ስር መዋል ተከትሎም ደጋፊዎች በጸጥታ ጠባቂዎች ላይ ድንጋይ ከመወርወራቸውም በላይ በጽሕፈት ቤታቸው አቅራቢያ በኪሴካ፣ በካትዌ እንዲሁም በቦይዜ ገበያዎች አካባቢ የሚገኙ መንገዶችን ዘግተዋል። ሆኖም ፖሊስ አስለቃሽ ጋዝ በመጠቀም ሁኔታዎችን በአብዛኛው መቆጣጠር ችሏል ተብሏል። በከተማዋ ነዋሪዎች መግለጫ መሠረት የተኩስ ድምፅም ተሰምቷል። የእውነተኛ ጥይት ወይም የፕላስቲክ ጥይት ተኩስ መሆኑ ግን አልተረጋገጠም። የዩጋንዳ ቀይ መስቀል በበኩሉ 4 ቁስለኞች ወደ ሙላጎ ሆስፒታል ተወስደው የሕክምና እርዳታ አግኝተዋል። ያንዳቸውም ቁስል ግን ከጥይት ጋር አለመያያዙ ተገልጿል። በአሁኑ ወቅት በካምፓላ ብዛት ያላቸው ፖሊሶች ተመድበዋል። ፖሊስ ተማሪዎች ሁከት ለመቀስቀስ ማቀዳቸውን የሚገልጽ የደህንነት ሪፖርት እንደደረሰው ቃል አቀባዩ ፍሬድ ኤናንጋ በመግለጫቸው አስታውቀዋል። የጦር ሰራዊቱ አባላት ጭምር ያሉበት ኃይል በብዛት እንዲመደብ የተደረገውም በዚሁ ምክንያት ነው ብለዋል። በዩጋንዳ የዩናይትድ ስቴትስ ኤምባሲ አሜሪካውያን ከጎዳናዎች ርቀው እንዲገኙ መክሯል። ይህ በእንዲህ እንዳለ ፖሊስ በኮሎሎ ለፕሬዝደንትነት የሚወዳደሩ የሌላውን የተቃዋሚ ፓርቲ እጩ የአማማ እምባባዜን መኖሪያ ቤት መክበቡ ተዘግቧል። በዩጋንዳ ከትላንቱ ምርጫ ወዲህ ውጥረቱ በእጅጉ አይሏል። ብዙዎቹ የድምፅ መስጫ ጣቢያዎች እስከ ቀትር በኋላ ድረስ የምርጫ ካርዶች አለማግኘታቸው ሕዝቡን አስቆጥቷል። የዩጋንዳው ፕሬዝደንታዊ ምርጫ አሸናፊ ነገ ቅዳሜ ከቀትር በኋላ ይፋ ይደረጋል ተብሎ ይጠበቃል።
ቻይና ከምድር ወደ አየር ተምዘግዛጊ ሚሳኤሎችን አወዛጋቢ በሆኑት የደቡብ ቻይና ባህር ደሴቶች ላይ መትከሏ ለአካባቢው የሰላም የረጅም ጊዜ መዘዝ ሊኖረው እንደሚችል የሚናገሩ ብርቱ ክርክሮች እየተነሱ ነው። አውስትራሊያ፣ ኒውዚላንድ እና ቪየትናም ድምጻቸውን እያደገ በሄደው ስጋት ውስጥ ዛሬ መቀላቀላቸው ታውቋል። ከአሜሪካ ድምፅ ራዲዮ ጣቢያ የተላለፈላችሁን የምሽቱን ዜና ነው የሰማችሁት። አብራችሁን ቆዩ እስከ ምሽቱ አራት ሰዓት።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
እኔም ሰሎሞን አባተንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 በ22ና በ25 ሜትር ባንድ አጭር ሞገድ እና በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ዕለቱ አብይ ርዕስ እናልፋለን።
ሰላማዊ ሰልፍና ህዝባዊ ስብሰባ የማድረግ ህገ መንግስታዊ መብታችን በኢህአዴግ መንግስት እየተጣሰ ነው ሲል መድረክ አማረረ። የፓርቲው መሪዎች ዛሬ በሰጡት መግለጫ ህጋዊና የሰላማዊ ትግል መንገዶች እየተዘጉ ነው ብለዋል። በተለይ ለመጨረሻው የሰላማዊ ሰልፍ ማሳወቂያቸው ያገኙት ምላሽ ማስፈራሪያና መድረክን ለመከፋፈል የታለመ ነው ሲል ተችቷል። እስክንድር ፍሬው ተጨማሪ ዘገባ አለው።
የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ዛሬ የሰጠው መግለጫ ገዢውን ፓርቲ ኢህአዴግን በህገ መንግስት ጥሰት የወነጀለበት ነው። የእንቅስቃሴ ማዕቀቦች ተጥለውብኛል ብሏል ፓርቲው። በተከታታይ ለሶስት ጊዜ ያቀረባቸው የሰላማዊ ሰልፍ ውቅና ጥያቄዎች ተቀባይነት አለማግኘታቸውንም በማሳያነት ጠቅሷል። የሰልፉ ዓላማ በኦሮሚያ ክልል የሚካሄደው ግድያ እንዲቆም መጠየቅና ለተገደሉትም አክብሮትን መግለጽ የሚል ነው እንደ መግለጫው። በዚህም መሰረት ለታህሳስ 17 2008 ተጠርቶ የነበረውና በተለምዶ አፍንጮ በር ተብሎ ከሚጠራው አካባቢ ተነስቶ አምባሳደር አካባቢ በሚገኘው ድላችን ሐውልት አጠገብ ሊጠናቀቅ የነበረው ዕውቅና የተነፈገው የመጀመሪያ ጥያቄ ነው። የአዲስ አበባ አስተዳደር ዕውቅና ለመንፈጉ በሰጠው ምክንያት የተመረጠው የሰልፍ መስመር የትራፊክ መጨናነቅ የሚበዛበት ትላልቅ የመንግስትና የከፍተኛ ትምህርት ተቋማት የሚገኙበት መሆኑን ጠቅሷል። ይህ እውነታና ወቅታዊው የሀገሪቱ ሁኔታ ዕውቅና ለመስጠት እንደማያስችለውም አመልክቷል። መድረክ ለሁለተኛ ጊዜ የጠራው ሰላማዊ ሰልፍ ከግንፍሌ ወንዝ ተነስቶ የካ ወረዳ 8 ታቦት ማደሪያ ተብሎ በሚጠራው ቦታ የሚጠናቀቅ ነበር። የአዲስ አበባ አስተዳደር አሁንም ዕውቅና አልሰጠም። ለዚህ የሰጠው ምክንያት ደግሞ ከተማዋ ዓለም አቀፍ ጉባኤዎችና የአፍሪካ ህብረት ስብሰባ የሚካሄድባት እንደዚሁም የጥምቀት ባህል የሚከበርባት መሆኗን ነው። ሁሉም ምክንያቶች አሳማኝ አለመሆናቸውን የገለጹት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ የጥር 8ቱን የሰልፍ ክልከላ ምክንያት በማሳያነት ጠቅሰዋል።
ምንድን ነው ያሉት? በዚህኛው በተጻፈ ደብዳቤ ጥር 8 ቀን ዓመተ ምሕረት የጉዞ መስመር በመጥቀስ በህዝባዊ ሰላማዊ ሰልፍ ለማድረግ የእውቅና ጥያቄ እንድሰጣቸው ጥያቁት ይላል። ሆኖም በተለያዩ ዓለም አቀፍ ጉባኤዎች፣ የአፍሪካ ህብረት ስብሰባ እና የክርስትና ሃይማኖት ተከታዮች የጥምቀት በዓል ከተማዋ የምታስተናግድ ስለሆነ የህዝባዊ ሰላማዊ ሰልፍ ጥያቄዎችን ተቀብሎ እውቅና ለመስጠት የምንቸገር መሆኑን እናሳውቃለን። ቅድም በእንግሊዝኛው ጠቅሼዋለሁ። ጥር 8 አራት ቀን በፊት አይደለም ጥምቀት 11 አይደለም? ከሱም ጋር ምን ግንኙነት አለው? ይሁለት አፍሪካ ጉባኤ ከሁለት ሳምንት በኋላ የሚመጣ ነው። እነዚህን ሁለት ነገር ነው የዓለም አቀፍ ጉባኤዎች። እኔ ከአፍሪካ ህብረቱ በፊት የዓለም አቀፍ ጉባኤዎች ምንም እንዳልነበረ ነው የምናውቀው በከተማ ውስጥ።
የመድረክ አመራሮች እንዳሉት ሌላ ሶስተኛ የህዝባዊ ስብሰባ ጥያቄ ማቅረበው ነበር። ጥያቄው በሀገሪቱ ወቅታዊ ሁኔታ ላይ የሚነጋገር ሰላማዊ ሰልፍ የካቲት 6 ቀን በመስቀል አደባባይ እንደሚጠሩ በመግለጽ ለአዲስ አበባ አስተዳደር ያቀረቡት ነው። እንደቀደሙት ሁለት ጥያቄዎች ግን ለዚህኛው የደብዳቤ ምላሽ አልመጣም። የመድረክና የአረና ትግራይ ስራ አስፈጻሚ ኮሚቴ አባል አቶ ካህሳይ ዘገይ እንዳሉት የሶስተኛው ጥያቄ ምላሽ ከከተማው አስተዳደር ሳይሆን ከአዲስ አበባ ፖሊስ ኮሚሽን የመጣና ማስፈራሪያ ጭምር ያዘለ ነው።
በአዲስ አበባ ፖሊስ ኮሚሽን ከተጠራን ሰዎች ሁለት ነን፣ እኔና የጽህፈት ቤቱ ኃላፊ አቶ አለሙ ኩራ። አላማውና መልእክቱ ማስፈራራትና መድረክን መከፋፈል ነው። በእኔ እምነት አንዱ በኦሮሚያ ክልል የተቀሰቀሰው አመፅ ያስተባበረው የመራው ኦፌኮ ነው። ይህንን ታውቃላችሁ። እኛ አናቅም፣ ኦፌኮ ስለመቀስቀሱ አናቅም። ኦፌኮ ደግሞ እንደዚህ አይነት አላማና አቋም የለውም። የመድረክ አካል እስከሆነ ድረስ መድረክ እንደዚህ አይነት አቋምና አላማ እስከሌለ ድረስ ኦፌኮ ደግሞ የለውም። መንግስት ራሱ የኦሮሞ ችግር የመልካ ማሳደድ ችግር ነው ብሎ ባወጀበት ጊዜ ለምንድን ነው ወደ ኦፌኮ የሚመጣው ብለን ጥያቄ ስናቀርብም ለዚህ ምላሽ ሳይሰጡ ኦፌኮ ነው የቀሰቀሰው ይሄንን ታቃላችሁ ያወቃችሁ ግን ትክዳላችሁ ስለዚህ ለእናንተ ሰላማዊ ሰልፍ መጥራት መፍቀድ ማለት ኦሮሚያ ክልል ያለው ችግር ወደ አዲስ አበባ ማምጣት ማለት ነው በግልጽ ይህንን አናረግም
የመድረክ አባል በሆነው የኦሮሞ ፌደራሊስት ኮንግረስ ላይ እርምጃ እንድንወስድም ስማቸው ባልተገለጸ የፖሊስ ባለስልጣን ተጠይቀናል ብለዋል አቶ ካሳይ
ኦፌኮ የአመጹን ቀስቃሽ መሆኑ የኦሮሚያ ክልል አመጽ ቀስቃሽ መሆኑን አምናችሁ በኦፌኮ ላይ አንድ ነገር እርምጃ መውሰድ ስትችሉ ነው የምን እርምጃ ነው የምንወስደው ለዚህ ደግሞ ማረጋገጫ አይሰጥም እኛ በመንግስት ደረጃ የኦህዴድ ማዕከላዊ ኮሚቴ በአዳማ ላይ ማስተር ፕላን መሰረዙ ወጀራስተር ማማ ደግሞ የመልካም አስተዳደር ችግር ነው የኦሮሚያ ችግር ብለው በማናገራቸው እነዚህ መገለጫዎች ብቻ የመንግስት ችግር መሆኑ ይያለ ለምንድን ነው ወደ ኦፌኮ የሚመጣው የሚለው ጥያቄ ስናቀርብ እነዚህ ምንም ምላሽ የላቸው ብቻ ኦፌኮን ችግር ፈጣሪ ነው ኦፌኮን አውግዙት በሌላ ነገር ደግሞ እሱ እየመራው ያለው ኦሮሚያ ክልል ወደ አዲስ አበባ ሰላማዊ ሰልፍ ማጥራት ሌላ ነገር ነው እኛ የጠየቅናቸው ጥያቄዎች ግን ምንም ምላሽ ታይሰጡ ማስፈራራትና መድረክ መከፋፈል ያለመ ነው የሚል እምነት ነው ያለኝ
ይሄንን የመድረኩን ጀላ በተመለከተ ከአዲስ አበባ ፖሊስ ኮሚሽን የተሰጠ ምላሽ የለም በኦሮሚያ ክልል ያለውን የተቃውሞ እንቅስቃሴ አስመልክተው የተናገሩ ከፍተኛ የመንግስት ባለስልጣናት ግን መድረክን በተለይም ኦፌኮን ተጠያቂ ሲያደርጉ ቆይተዋል ይህንኑ ወንጀላ በድጋሚ አስተባበሉት የመድረክ ምክትል ሊቀመንበርና የኦፌኮ መሪ ዶክተር መረራ ጉዲና ከመንግስት የሚመጣው አስተያየት እርስ በርሱ የሚቃረም መሆኑን አብራርተዋል ለአፍሪካ ህብረት የመሪዎች ጉባኤ አዲስ አበባ የመጡ የዩናይትድ ስቴትስ ከፍተኛ ባለስልጣናት ችግሩ በፍጥነት ልባት እንዲያገኝ መጠየቃቸው ይታወሳል በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳይ ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ከተለያዩ የኦሮሚያ ክልል ተወላጆች ጋር መነጋገራቸውንም ገልጸው ነበር ስለዚህ የተጠየቁት የኦፌኮ ሊቀመንበር ማንን እንዳናገሩ አናውቀም ብለዋል
የአሜሪካኖች ባለስልጣን መጥቶ ከኦሮሞ ማህበረሰብ ከተለያዩ ሰዎች ጋር ተነጋግረናል መንግስት እንዲነጋገር አድርገናል የሚሉት ከኢሃደግ ኦሮሞዎች ጋር ተነጋግሮ እንደሆነ እና አላቅም እንጂ ይመለከታቸዋል ለክሱ እኛ ያስቀድሙናል ኦፌኮ እንትኑ እሱ ቅድም ካሴ ሲለናል ኦፌኮ ነው የመራው እንዲያደረገ ይሉናል ንግግሩ ሲመጣ ግን ማን እንዳነጋገሩ እግዚአብሔር ያውቀው እነሱ ናቸው
ከአዲስ አበባ አስተዳደር የከንቲባ ጽፈት ቤትና ከሰላማዊ ሰልፍና ስብሰባ ማሳወቂያ ክፍል ምላሽ ለማግኘት ያደረግኩት ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ዘገባ የመንግስት ኮሙኒኬሽን ጉዳይ ጽፈት ቤት ሚኒስትር አቶ ጌታቸው ረዳ ማምሻው ላይ ለአሜሪካ ድምጽ ራዲዮ የሰጡትን ቃለ ምልልስ ያካተተ ነው። የኦሮምኛ ክፍል ባልደረባችን ጃለን የገመዳናት አቶ ጌታቸውን ያነጋገረችው
አሁን ኢትዮጵያ ውስጥ ኦሮሞ በህጋዊ በሰላማዊ መንግስት በሚለው ክራይቴሪያ መንቀሳቀስ ላይ ያለው ኦፌኮ ነው። ግን ኦፌኮ ሁከትን ያነሳሳል የመሳሰለ ነገር ከመንግስት ሲነገር ሰማለን። አገር ውስጥ ያለ አንድ የሚንቀሳቀስ እሱ እንደዚህ ከሆነ የኦሮሞ ህዝብ መወከል በኦፒዲኦ ብቻ የተወሰነ አይመስሎትም?
በኦፒዲኦ ብቻ የተወሰነ አይደለም። የኦሮሞ ህዝብ እንወከላለን የሚሉ በእርግጠኛ ከአስር በላይ ድርጅቶች አሉ። አሁን ጎላ ብሎ የወጣው እንዳልሽው ሁከት ሙያ የሚቆጠር ኦፌኮ ካለ ኦፌኮ ሙሉ ሙከ አይደለም። በሰላማዊ መንገድ የሚታገሉ ኦፌኮ አባላት አሉ። አሁን በቁጥጥር ስር የዋሉ ወንጀል ፈጽሟል የተባሉ 4-5 ሰዎች ሊኖሩ ይችላሉ። ሊቀመንበሩን ጨምሮ አሁንም ቢሆን በስራቸው እየሰሩ ነው ያሉት። ስለዚህ ኦፌኮ በሙሉ እንደታሰር አድርጎ ማቅረብ፣ በነገራችን ላይ ኦፌኮ በወንጀል ተጠርጥሮ የታሰሩ ሰዎችን በሙሉ አባላቶች ናቸው ይላል። ባለፈው የሰጠው መግለጫ ላይ የአባት ስማቸውን ማያውቃቸውን አባላት ሳይቀር የማዕከላዊ ኮሚቴ አባላት ብሎ ክስ አቅርቧል መንግስት ላይ። ስለ አንድ ድርጅት የማዕከላዊ ኮሚቴ አባላትን የአባት ስም ማወቅ ካልቻለ ዝም ብሎ የታሰረን ሰው በሙሉ በአባልነት እየመለመለ ነው ያለው ማለት ነው። ስለዚህ ኦፌኮ ነው አሳይመንቱን መስራት ያለበት። የኦሮሞ ህዝብ ይወክለኛል የሚለው ፓርቲ አለ። የኦሮሞ ህዝብ በአስተሳሰብ ግን አንድ አይነት ነው ማለት አይደለም። ኦህዴድ የመረጡ በሚሊዮኖች የሚቆጠሩ ዜጎች የመኖራቸውን ያክል ቁጥራቸው የማይናቅ እንደዚሁ በመቶ ሺዎች የሚቆጠሩ ምናልባትም ወደ ሚሊዮኖች የሚጠጉ ኦህዴድን ያልደገፉ ወይም ያልመረጡ የኦሮሚያ ተወላጆች አሉ።
መድረክ ግን አቶ ጌታቸው ሊነጣጥሉን የሚያደርጉት ሙከራ ነው የሚለው ዛሬ መግለጫ ሰጥቶ።
መድረክ ማን ከማን ነው የሚነጣጥለው? መድረክ መነጣጥልባቸው በእኔ መፈክር ላይ ወይም በእኔ መግለጫ ላይ ተመስርቶ የሚከፋፈል ሰው ካለ እንግዲህ ሌላ ችግር ነው የሚሆነው። በራሳቸው አሳይመንታቸው መስራት ይኖርባቸዋል። እኔ መድረክ ስለዚህ ጉዳይ ምንድን ነው የሰጠው አስተያየት የሰጠውን መግለጫም ስላልሰማሁ፣ በዋናነት ግን ኦፌኮ እዚህ ሀገር ውስጥ እንቅስቃሴ ያደርጋል። በተለያዩ ከተሞች ውስጥ ስራቸውን በሰላም እየሰሩ ያሉ የኦፌኮ ከፍተኛ አመራር አባላት አሉ። ግን እንደ ቴንደንሲ ግን ሁከት ፈጽሞ በቁጥጥር ስር የዋለ ወንጀል የፈጸመን ሰው በሙሉ አባላችን ታሰር የሚል ክስ በተደጋጋሚ የሚያቀርብ ድርጅት ነው። እንግዲህ ምንም ማድረግ አይቻልም። አባላት የሚመለምለው ከታሰሩ በኋላ ከሆነ ኦፌኮ፣ ይሄ የኦፌኮ አሰራር ድክመት ነው ሊያሳይ የሚችለው ወይም ዩኒክነቱ ነው ሊያሳይ የሚችለው። በዚህ ጉዳይ ላይ ከዚህ በላይ ምለው ነገር አይኖረኝም።
ጃለኔ ከአቶ ጌታቸው ረዳ ጋር ያደረገችው ቃለ ምልልስ ሰፊ ነው፣ አላለቀም። ሙሉውን ቃለ ምልልስ ዘግየት ብለን ይዘን እንመለሳለን። አሁን ወደ ምስራቅ ሐረርጌና ወደ ምዕራብ አርሲ ሁኔታዎች እናምራ። በምስራቅ ሐረርጌ፣ በምዕራብ አርሲ፣ በሆሮ ጉድሮ ወለጋ፣ በጋራ ሙለታ ግራዋ ወረዳ ዛሬም የተቃውሞ እንቅስቃሴ እንደነበረ ተገልጿል። በአምቦ በአዋሮ አንደኛ ደረጃ ትምህርት ቤት ከፍተኛ ረብሽ እንደነበረና ሕይወት መጥፋቱም ተጠቁመዋል። በተጨማሪም እዚያው አምቦ ውስጥ የሚገኝ አንድ ትልቅ የሚባል ማረሚያ ቤት ላይ ቃጠሎ መነሳቱን፣ በተጨማሪም ምዕራብ አርሲ ውስጥ በሻሸመኔ ወረዳ አጄ በተባለች የገጠር ከተማ ውስጥ የሚገኝ እስር ቤት ተሰብሮ እስረኞች እንዲወጡ መደረጉን የአፋን ኦሮሞ ዝግጅት ክፍላችን ባልደረቦች ዘግበዋል። በአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ ልማት ማስተር ፕላን እቅድ ተግባራዊ ይደረጋል መባልን ተከትሎ ከአንድ ዓመት ከመንፈቅ በኋላ እንደገና ያገረሸው ተቃውሞ ከሶስት ወር በላይ አስቆጥሯል። ዛሬ የደረሱንን ሪፖርቶች ጽዮን ግርማ እንደሚከተለው አቀናብራ አዘጋጅታቸዋለች።
ህዳር ወር መጀመሪያ ላይ ነው የተጀመረው። በኦሮሚያ ክልል ውስጥ ለግንጭ ትምህርት ቤት ማስፋፊያ የተሰጠው ቦታ ለኢንቨስተር ተሰጥቷል። እንዲሁም በአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ ልማት ማስተር ፕላን እቅድ ተግባራዊ ይደረጋል መባሉን በመቃወም አሁን ይህ ተቃውሞ ከሶስት ወር በላይ አስቆጥሯል። ተቃውሞዎቹ ከሚሰሙበት አካባቢዎችና መንደሮች የሚሰሙት ድምጾች የያዙት ጥያቄዎችም ተቀይረዋል። የሰው ህይወት ጠፍቷል፣ በርካቶች ታስረዋል፣ ንብረት ወድሟል፣ የመማር ማስተማር ሂደት ተስተጓጉሏል። በየቀኑም ከተለያዩ ቦታዎች የተቃውሞ እንቅስቃሴዎች መሰማታቸውን ቀጥለዋል። ዛሬ በአምቦ የአዋሮ የመጀመሪያ ደረጃ ትምህርት ቤት አንድ 9 ዓመት ልጅ በጥይት መገደሉ፣ እሱን ለማንሳት የሄደች እህቱም እግሯ በጥይት መመታቱ፣ በአምቦ እስር ቤት መቃጠሉ፣ በምስራቅ ሐረርጌ በጋራ ሙለታ በግራዋ ወረዳ የሁለት ሰው ህይወት መጥፋቱ፣ በምዕራብ አርሲ በሆሮ ጉድሩ ወለጋም ተቃውሞ መቀጠሉ፣ በሻሸመኔ ወረዳ ውስጥ አጄ በተባለች ገጠር ቀበሌ ውስጥም የሚገኝ እስር ቤት ተሰብሮ እስረኞች መውጣታቸው እየተሰማኝ ነው። ዛሬ በአምቦ የአዋሮ አንደኛ ደረጃ ሁለተኛ ደረጃ ትምህርት ቤት ተማሪዎች በጋራ ሆነው ከጠዋቱ 2 ሰዓት ለተቃውሞ ሰልፍ አደባባይ ሲወጡ በፌዴራል ፖሊስ ተኩስ እንደተከፈተባቸው የአይን እማኝ ነኝ ያሉና ስማቸው እንዲጠቀስ ያልፈለጉ ነዋሪ ለአሜሪካ ድምጽ ተናግረዋል። ስለ ሁኔታው ሲያስረዱም
ተኩስ ከተከፈተ በኋላ 4 የሚሆኑ ተማሪዎች ወደቁ። አንዱ የ9 ዓመት ልጅ ነው። እህቱ መሰለችኝ 11 ዓመት ይሆናታል። አስከሬኑን ልታነሳ ስትሄድ እርሷም እግሯ ላይ ተመታ ወደቀች። አሁን ከተማው በሚያስፈራ ሁኔታ ውስጥ ነው ያለው።
በሌላ በኩል በአምቦ ከተማ ማረሚያ ቤት ከፍተኛ እሳት መነሳቱንና ምን እንደተከሰተ ግን በውል እንደማያውቁ ሌላ የአይን እማኝ በማረሚያ ቤቱ ከፍተኛ የእሳት ነበልባል ማየታቸውንና ከአዲስ አበባ ጭምር የእሳት አደጋ ማጥፊያ መኪኖች ወደ ከተማው ሲገቡ መመልከታቸውን ይናገራሉ። እኛ ባነጋገርናቸው ሰዓት ስላለው ሁኔታ ሲያስረዱም
በአሁኑ ሰዓት የአምቦ ማረሚያ ቤት እየተቃጠለ ነው። ተኩስ ይሰማኛል። ቤተሰቦቻቸው የታሰሩባቸውና እዚያ እስር ቤት ውስጥ ያሉ ሰዎች ሄደው እስረኞቹን ለማየት ቢፈልጉም አልቻሉም።
የአምቦ ማረሚያ ቤት ሲቃጠል የሚያሳዩ በርካታ ፎቶግራፎችና አጫጭር ቪዲዮዎች በማህበራዊ ሚዲያ ተለቀው ተመልክተናል። እኚህ ነዋሪም በአሁኑ ሰዓት ስላለ ሁኔታ ተጠይቀው ቦታው በመከላከያና በፌዴራል ፖሊስ ጥብቅ ቁጥጥር ስር መዋሉን ገልጸው ወደ አካባቢው ተጠግቶ የሚሆነውንና የሆነውን ለማየት እንዳልተቻለ ተናግረዋል። በሌላ በኩል በምስራቅ ሐረርጌ ግራዋ በተባለች ከተማ የተነሳው ተቃውሞ ለ4 ቀናት መቀጠሉን፣ በዚህም የሁለት ሰዎች ሕይወት ማለፉ ተሰምቷል። ፖሊስ ለተቃውሞ በወጡ ሰዎች ላይ አስለቃስ ጭስና ተኩስ መክፈቱንም ነዋሪዎቹ ይናገራሉ። ስለዚሁ ሁኔታ የሚያስረዱት ስማቸውን መጥቀስ ያልፈለጉ ሌላ ነዋሪ ሲናገሩ በከተማው ውስጥ ለተቃውሞ የወጡ ሰዎች ላይ በተከፈተ ተኩስ የሰው ሕይወት መጥፋቱን ተናግረዋል።
የአፍር ድረ ገልጠበ አንድ አራት ሬዝሞርሚ ኡመታ ናማ ጉዝመት ተበለት ገጀሰማ ጅራ
በዚህ አካባቢ ላለፉት አራት ቀናት የተቃውሞ ሰልፍ እየተካሄደ ነው። በሰልፉ ወቅት በግራዋ ወረዳ የሁለት ሰዎች ሕይወት ጠፍቷል።
በዚሁ አካባቢ በመጋላ ፋፍቶ፣ በሞጆ አሶዋና በላፍቶ ጤጦሱም የተቃውሞ ሰልፎች እየተደረጉ ነዋሪዎች ጠቅሰው የህዝቡ ጥያቄ ግድያው ይቁም፣ ጥያቄዎቻችን ይመለሱ፣ የታሰሩ ሰዎች ይፈቱ፣ መብቶቻችን ይከበሩ እንደሆነ ገልጸው ይህንኑ ጥያቄ በተመለከተ የአራዳ ጎባ አስተዳዳሪ አቶ መሐመድ አህመድ ጋር ደውለን ማንነታቸውን ካረጋገጡልን በኋላ ጥያቄዎቹን ሰምተው ስልኩን ዘግተውታል። በሌላ በኩል በምዕራብ አርሲ የተነሳው ተቃውሞ ዛሬ መቀጠሉን ለተቃውሞ የወጣው ሰው የቀበሌ አስተዳዳሪ ሰራተኞችን ቢሮ ማቃጠሉንና በሻሸመኔ ወረዳ በሸጎሌ ቦረታና ሻሾ ውስጥ የቀበሌ አስተዳደር መስሪያ ቤቶች መቃጠላቸውን ሌላ የዓይን እማኝ ተናግረዋል። በሆሮ ጉድሩም የተቃውሞ ሰልፍ መቀጠሉን፣ የታሰሩ ተማሪዎች ይፈቱ፣ ህገ መንግስቱ ላይ የተጻፉ ህጎች ይከበሩ፣ ሻኪሶን ጨምሮ በኦሮሚያ ማዕድን መበዝበዝና መሬት መሸጥ ይቁም የሚሉ ጥያቄዎችን ይዘው አደባባይ መውጣታቸውን ተናግረዋል። ለእነዚህ ጥያቄዎች ምላሽ ለማግኘት በየቀበሌዎቹ የሚገኙ የተለያዩ ኃላፊዎችን ለማነጋገር ጥረት ብናደርግም አብዛኞቹ ፈቃደኛ ባለመሆናቸው ሌሎቹን ደግሞ አግኝተን ለማነጋገር ሳንችል ቀርተናል። ነገር ግን የምዕራብ አርሲ ዞን ፖሊስ መምሪያ ኃላፊ ኮማንደር ለኢትዮጵያ ብሮድካስት ባለስልጣን በሰጡት መግለጫ
የምሽትን ጊዜ በመምረጥ ከተማ ገብቶ የመጮህና በዚህ መጋጣሚ የተለያዩ ዘረፋዎችን መፈጸም ብቻ አይደለም፣ የተለያዩ መንግስታዊ ተቋማትን የማውደም አዝማሚያዎች ናቸው። በዞኑ ውስጥ የሚኖሩትን ሌሎች ብሔረሰቦችን መኖሪያ በመዝረፍ በማቃጠል በመሰባበር ህብረተሰቡ የነበረው የአብሮነት የመቻቻል እሴት እንዲጣስ በዚህም ግጭቶች እንዲፈጠሩ የማድረግ ፍላጎቶች አሉ። ህዝቡን ከማረጋጋት አንጻር የጸጥታው ኃይል ከየአካባቢው መስተዳድርና ካሉት የሚሊሻ አካሎች ጋር በመተባበር ህዝቡን መልሶ የማደራጀት ስራዎችን እየሰራ ነው። ይሁም ህብረተሰቡ ይህንን ጉዳይ ተረድቶ አንደኛ በተሳሳተ መልኩ ወደዚህ ድርጊት እንዳይሳተፍ ልጆቻቸውን ለም እንዲይዙ ከማድረግ አንጻር በእነዚሁ ጅምብር ራሳቸው ለጥቃት እንዳይጋለጡ ከማድረግ አንጻር ብዙ ስራዎች የተሰሩበትና በተለይ በሀገር ሽማግሌዎች ደረጃ ትልቅ ውግዘት እየቀረበባቸው መሆኑን በዚህ አጋጣሚ ማንሳት ይቻላል።
በሌላ በኩል የኦሮሚያ ክልላዊ መንግስት የኮሚኒኬሽን ቢሮ በፋና ብሮድካስቲንግ ኮርፖሬት በዛሬው ዕለት በላከው መግለጫ ላይ ህብረተሰቡ የመቻቻል ባህሉን እንዲቀጥልበት ጠይቋል። በምዕራብ አርሲ ዞን የተከሰተው ብጥብጥ አፍራሽ ኃይሎች በሃይማኖትና ጎሳ መካከል ግጭት ለማድረግ የፈጠሩት እንደሆነም ጨምሮ ገልጾ ህብረተሰቡ በልማት ላይ እንዲያተኩር ጠይቋል። በሌላ በኩል ያነጋገርናቸው ነዋሪዎች በየከተሞቹ በሚያስፈራ ሁኔታ በመከላከያ ሰራዊትና በፌዴራል ፖሊስ ሰራዊት መከበቡን ተናግረዋል።
አሁን ወደ ተከታዩ ዘገባ እናልፋለን። ከምሽቱ 3 ሰዓት ከ29 ደቂቃ ሆኗል አዲስ አበባ ላይ። ወደ ትግራይ እና ወደ ኤርትራ ድንበር ነው የሚወስደን ዘገባውም። ሰሜን ትግራይ ውስጥ በባህላዊ መንገድ ወርቅ በመልቀም ሥራ ላይ ከተሰማሩ 85 ሰው ከሆኑ መካከል 85 ሰዎች ተጠልፈው ወደ ኤርትራ መወሰዳቸውን፣ ሁለት ሰዎች ደግሞ እንደሞቱ ከመጠለፍን ተረፍን ያሉ ሰዎች ለቪኦኤ ተናግረዋል። ኤርትራ እንዳለ የሚነገረው ደምህት በሚል አህጽሮተ ስም የሚታወቀው የትግራይ ሕዝብ ዲሞክራሲያዊ እንቅስቃሴ የሚባለው ድርጅት ስለ ጠለፋው የማውቀው ነገር የለም ብሏል። የድርጅቱ የቀድሞ መሪ ከተከታዮቻቸው ጋር ኢትዮጵያ የገቡት አቶ ሞላ አስገዶም ግን ድርጅታቸው ወጣቶችን ከኢትዮጵያ እየጠለፈ ያሰልፋቸው ነበር ብለዋል። ከኢትዮጵያና ከኤርትራ ባለስልጣኖች ለጊዜው ምላሽ ለማግኘት ያደረግነው ጥረት አልተሳካም። የትግርኛ ዝግጅት ክፍል ባልደረባችን ገብረ ገብረ መድህን ያቀናበረው ዘገባ አለ፣ አዳነች ፍሳይ ታቀርበዋለች።
ምዕራብ ትግራይ ውስጥ በቃፍታ ሑመራ ወረዳ ኤድሪስ በተባለ ጣቢያ ላይ ልዩ ስሙ ጽርጊያ ግርማይ በተባለው ቦታ ባለፈው ጥር 29 ከ400 በላይ የሚሆኑ ሰዎች ተከዘ ወንዝ ላይ በባህላዊ መንገድ ወርቅ ፍለጋ ላይ እንዳሉ ከኤርትራ ድንበር የገቡ ታጣቂዎች እንደከበቧቸው ከመጠለፍ አመለጥኩ ያለን ወጣት ሐልፎም ግርማይ ሑመራ ከተማ ሆኖ ተናግሯል።
ከቀኑ 7 ሰዓት ላይ ጥር 29 ቀን ከኤርትራ የታጠቁ ሰዎች መጡ። ከዛም እጅ ወደ ላይ ብለው ቆሙ አሉን። ውሃ ላይ ነው የነበርነውና የውስጥ ሱሪ ብቻ የለበሱ ሰዎችም ነበሩ። በዱላ እየደበደቡ ወደ ኤርትራ ግዛት ተሻገሩ አሉን።
ታጣቂዎቹ ኢትዮጵያውያኑን ወደ ኤርትራ ካስገቧቸው በኋላ ረብሻ ተፈጠረና ለማምለጥ በመከራ አንድ ሰው ላይ ተኩስ ከፍተው ሰውየው ወድቆ ሲሞት ማየቱን ሐልፎም ገልጿል።
ሰውየው በጥይት ተመትቶ ዝርግት ብሎ ሲወድቅ አየን። እኛ ራቅ ብለን ጥግዘን ነበር የምንመለከተው። አፈር ላይ ወድቆ ሲሞት አየን። ወርቅ ፍለጋ የተሰማራንበት ቦታ ከኤርትራ ድንበር ጋር የሚዋሰን የኢትዮጵያ መሬት ነው።
ጠላፊዎቹ ሬንጀር የለበሱና ትግርኛ የሚናገሩ 27 ታጣቂዎች እንደነበሩ ወጣቱ ሐልፎም አያይዞ ገልጿል።
ኮረብታ ላይ ወጥተን እንከታተላቸው ነበርና 27 ትግርኛ የሚናገሩ ታጣቂዎች ነበሩ። የሚናገሩትም የትግራይ ትግርኛ በመሆኑ የትግራይ ተወላጆች ናቸው።
ጠላፊዎቹ በድንገት ገብተው ጠለፋ በጀመሩበት ወቅት ሐልፎምና ሌሎች ብዙ ሰዎች እንዳመለጡና በአካባቢው የኢትዮጵያ መከላከያ ኃይሎች እንዳልነበሩ ጠቁሟል። በአካባቢው ወርቅ ይፈልጉ የነበሩ ሰዎችም ከተለያዩ የኢትዮጵያ አካባቢዎች የሄዱ ወጣቶች እንደሆኑ ወጣቱ ተናግሯል። ሐልፎም ራሱ ከደጉዓ ቴምቤን በቀን ሥራ ለመሰማራት ከአንድ ዓመት በፊት ወደ ቃፍታ ሑመራ እንደሄደ አውስቷል። ስለዚህ ጉዳይ ለአካባቢው አስተዳደርም ሆነ ለመንግሥት የጸጥታ ኃይሎች አሳውቃችኋልን ወይም ያቀረባችሁት ክስ አለን ለሚለው ጥያቄ ሐልፎም ግርማይ ሲመልስ
ምን መሰለህ፣ እዚህ ችግር ተፈጠረ ብለህ ስሞታ ብታቀርብ መጀመሪያውኑስ ቢሆን እዚህ በወርቅ ፍለጋ ተግባር ለመሰማራት ማን ፈቀደልህ በማለት ያስሩሃል።
ትኩ የተባለ ወጣትም ከጠለፋው ለማምለጥ ሲሞክር ተከዘ ወንዝ ውስጥ ገብቶ ጎርፍ እንደወሰደው ሐልፎም ጠቁሟል። ከገርዓልታ ወደ ቃፍታ ሑመራ የቀን ሥራ ፍለጋ የሄደ በተደጋጋሚ በወርቅ ፍለጋ ሥራ እንደተሰማራ የገለጸው ከጠለፋው ተግባር አመለጥኩ ያለው ማሞ አብርሃም የተባለ ወጣትም ተመሳሳይ ቃል ሰጥቷል። ተጠልፈው ተወሰዱ ከተባሉት ሰዎች አንዱ ዘመዴ ነው ያሉት የቃፍታ ሑመራ ጣቢያ ነዋሪ አቶ ገብረአብ ናዩ የተጠለፉት ሰዎች 110 አካባቢ እንደሚሆኑ ገልጸዋል። ሸምዲ ዘርአይ ደስታ የተባለ የዘጠነኛ ክፍል ተማሪ ዘመዳቸውም ቤተሰቦቹን ለመርዳት ሲል ወደ ቦታው ሄዶ ከተጠለፉት መካከል አንዱ እንደሆነ ጨምረው ገልጸዋል። አቶ ገብረ አብዝጊ ናዩ በፊትም ቢሆን በአካባቢው እንደሚፈጸም በመግለጽ ትልቅ ችግር ላይ ስለምንገኝ መንግስትና የዓለም ማህበረሰብ እንዲያውቅልን እንፈልጋለን ብለዋል። ስለዚህ ጉዳይ ከኢትዮጵያና ከኤርትራ መንግስታት ለመስማት ያደረግነው የአንድ ሳምንት ሙከራ አልተሳካም። ኤርትራ ውስጥ ያለው የድምህት ምክትል ሊቀመንበር አቶ መኮንን ተስፋይ ግን ስለዚህ ጉዳይ የምናውቀው ነገር የለም፣ በእንዲህ አይነት የጠለፋ ተግባርም ገብተን አናውቅም ብለዋል።
ንሕና እኳ ብዙሕ ብዛዕባ እዚ ንፈልጦ ነገር የብላን። ንሕና እውን ከም ውድብ ደሚት ገፊቡ
እኛ እንኳ ስለዚህ ጉዳይ የምናውቀው ነገር የለም። እኛ በአፈሳ የምንሰበስባቸው ሳይሆኑ በሀገሪቱ ያለውን መሠረታዊ ችግርና ግፍ ተማረው የገቡ ወጣቶች ናቸው ያሉን። ድምሂት አፍሶ አልወሰደም፣ ለወደፊትም አይወስድም።
በብዙ መቶዎች የሚቆጠሩ የሰራዊት አባላትን ይዘው ከኤርትራ ወደ ኢትዮጵያ የገቡት የቀድሞ የድምሂት ሊቀመንበር አቶ ሞላ አስገዶም ግን ስለ አሁኑ ጠለፋ የማውቀው ነገር የለም ካሉ በኋላ በፊት ግን ይመሩት የነበረው ድርጅትና የኤርትራ መንግስት ወታደሮች በህብረት ተመሳሳይ ጠለፋዎች ያካሂዱ እንደነበር ጠቁመዋል።
ኣነ ኳ ብዛዕባ ናብ ዝተወሰዱ ሰባት ዝኾነ ሓበሬታ የብለይ ግን ቅድም ክብል በብግዜኡ ብፍላይ
ኣብዚ አሁን ወደዛ ስለ ተወሰዱት ሰዎች መረጃ የለኝም። በፊት ግን በተለይም በኤርትራና በትግራይ ድንበር አካባቢ የእኛው ድርጅት ድምሂትም ሆነ እነዚያ የአርበኞች ግንቦት ሰባት በተመሳሳይ በወርቅ ፍለጋ የተሰማሩ ወጣቶችንም ሆነ ሌሎች እያፈሱ የማሰለፉ ጉዳይ ሲደረግ የቆየ ነገር ነው። ይህ የሚደረገውም በአብዛኛው በኤርትራ መንግስት ግፊት ነው።
አቶ ሞላ የኤርትራ መንግስት ኃይሎችም በአፈሳው ተግባር ይሳተፉ እንደነበር አበክረው ገልጸዋል።
ክብራትና ክብራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ተከታዩ ቅንብር ቀደም ብለን በመጀመሪያው አጋማሽ ክፍለ ጊዜ ስርጭታችን የጠቆም ነው ከመንግስት ኮሚኒኬሽን ጉዳይ ጽፈት ቤት ሚኒስትር አቶ ጌታቸው ረዳ ጋር የኦሮምኛ ክፍል ባልደረባችን ጃለን የገመዳ በኢትዮጵያ ወቅታዊ ጉዳዮች ዙሪያ በተለይም በኦሮሚያ ከተቀሰቀሰው ቀውስ ጋር በተዛመደ ያካሄደችው ቃለ ምልልስ ሁለተኛ ክፍል ነው።
በኦሮሚያ አካባቢ እንደሚታወቀው በማስተር ፕላን ሰበብ ቅራኔዎች እንደነበሩ ነው እና መንግስትም ማስተር ፕላኑ ቀርቷል ብሎ አስታውቋል። ማስተር ፕላኑ ቀረ ከተባለ ዘንዳ የታሰሩ ሰዎች መፈታት አለባቸው የሚል ጥያቄ የቀረበ ነው። በተጨማሪም ደግሞ በመንግስት ኃይል ለተገደሉት ሰዎችም ካሳ ይሰጥ የሚል ነው። ፕላኑ ሲወጣ ስተት መሆኑ መንግስት ካመነ ታስሮ ያሉትን ሰዎች ለምን አልፈታም?
ጀለኒ ሁለት አይነት ነገር ነው ያለው። አንደኛ ማስተር ፕላኑ ራስሽ እንዳልሽው ሰበብ ነው፣ ዋንኛው ምክንያት አልነበረም። ግን በርካታ የኦሮሚያ አካባቢዎች ውስጥ ትክክለኛ ተገቢነት ያለው ጥያቄ ጠይቆ ወጣ፣ በርካታ ተቃውሞውን የገለጠ ህዝብ ነበረ። ስለዚህ ያ ህዝብ ይነስም ይብዛም ማስተር ፕላኑ ጥቅማችንን የሚነካ ነው፣ ማስተር ፕላኑ ህገ መንግስቱ ያረጋገጠ ነው፣ ፌደራላዊ ስርዓት አደጋ ላይ የሚጥል ነው በሚል ተቃውሞውን አቅርቧል። አሁን ማስተር ፕላኑ የልማት ፕላን የነበረው ግን ህብረተሰቡ ከነበረው ግንዛቤ አንጻር ሌሎች መሬት ላይ ከነበሩ ችግሮች ጋር በመነሳት ጥያቄ አንስቷል። በዛ ያ ጥያቄ ግን በመሀል ወደማይሆን የሁከት አቅጣጫ ተጠምዝዞ የሄደበት ሁኔታ ተፈጥሮ ነበረ። አሁን በተፈጠረው አላስፈላጊ ግጭት ህይወቱ ያለፋለ፣ የንብረት ይወደመበት አለ፣ በርካታ ጥፋት ተፈጽሟል። ስለዚህ ከዚህ አንጻር ተገቢ የሆነ የመብት ጥያቄ ለማንሳት ብለው በተሳሳተ ግንዛቤ የሚሆን በስህተት በእንደዚህ አይነት ግንዛቤ ተመስርቶ ግን ሌጂትሜት ጥያቄ በማቅረባቸው ምክንያት የታሰሩ ወገኖች ካሉ የኦህዴድ መግለጫንም በደንብ ተከታትለሹ ከሆነ እነሱ ላይ ያነጣጠረ ምህረት እንደሚኖር በገልጾ ነበር የክልሉ መንግስት።
ብዙ አልቆየም አሁን
ተግባራዊ ተደርጎ አሁን ልስያልን ተግባራዊ መደረግ ተጀምሯል። አሁን ሁለተኛ ደረጃ መታየት ያለበት ግን የማስተር ፕላን ጥያቄን ሰበብ አድርገው ህዝቡን ወዳልተገባ ግጭት የቀሰቀሱ በግልጽ ወንጀል ውስጥ የተሳተፉ ወገኖች ግን ማስተር ፕላኑ ኢሹ ስለተነሳ ሲጀመር የእነሱ መነሻ ማስተር ፕላኑ ስላልነበረ ተጠያቂ የሚሆኑበት ስርዓት ይኖራል። ስለ በሁለቱም ሀል ዲስቲንክሽን ብናስቀምጥ ማለት ነው።
እቺ እርስዎ የሚያነሷት ሌላ ምክንያት የምትለዋ
ነው። ሁከት ብዙ አጀንዳ ያላቸው ሰዎች አሉ። አንዳንዱ በአቋራጭ ስልጣን ላይ መውጣት የሚፈልጉ ወገን አለ። አንዳንዱ በነገራችን ላይ ከኦሮሞ ጥያቄ ጋር ፍጹም ግንኙነት የሌለው ከነዚህ አመፁ ከታየባቸው አካባቢዎች ጥያቄ ጋር ምንም ግንኙነት የሌለው የሌሎችን አገር የማተራመስ አጀንዳ ይዘው የሚንቀሳቀሱ ወገኖች አሉ። ባይ ዘ ወይ ሁሉንም በአንድ ከረጢት ውስጥ መክተት ተገቢ አይደለም። ስለዚህ በወንጀል እንቅስቃሴ ውስጥ የገቡ ይህንን ሰበብ ተጠቅመው አጋጣሚውን ለሁከትና ለግርግር ሊጠቀሙበት የሞከሩ የሰው ህይወት እንዲያልፍ ምክንያት የሆኑ ህንፃ እንዲወድም፣ ማሳ እንዲቃጠል፣ ህዝብ እንዲፈናቀል ምክንያት ሰዎች በሰሩት ስራ ልክ ተጠያቂ መሆኑ ስላለባቸው ከዚህ ውጭ የመብት ጥያቄ ለማንሳት ተቀባይነት ያለው ያልኩሽ ጥያቄዎች ለማንሳት ግን ደግሞ ፈሩን ስቶ ወደ ግርግርና ሁከት የገባ በዛ ምክንያት እስር ቤት የገባ በሙሉ እስር ቤት እንደ ወንጀለኛ ተቆጥሮ መቀጠል የለበትም፣ ይህንኑ በምህረት መልቀቅ ያስፈልጋል የሚል ውሳኔ ላይ ደርሶ ተግባራዊ እየተደረገ ያለ ነገር ነው ማለት የሚቻለው።
እሺ አቶ ጌታቸው፣ እዚህ ላይ አሁን ለምሳሌ ይሄ ማስተር ፕላኑ ቀርቷል፣ አንዳንድ ስህተቶች ነበሩ ብሎ መንግስት ካመነ ለምሳሌ ህዝቡ ሰላም ለማውረድ ጥረቶች በሁለቱም በኩል መኖር አለባቸው። ለምሳሌ ህዝቡ ከሚለው ውስጥ ስህተት ከሆነና ማስተር ፕላኑ ከቀረ የፌዴራል ሰራዊት ከኦሮሚያ ውስጥ ምን ይሰራል? ይውጣ ነው የሚሉት።
አሁን ደለን ትንሽ የተግባባን አልመሰለኝም። የፌዴራል ሰራዊት የኢትዮጵያ ፌዴራል መከላከያ ሰራዊት እኮ መቀመጫው አዲስ አበባ አይደለም፣ ፊንፊኔ ብቻ አይደለም ተቀምጦ የሚውለው ወይም የሀገር ድንበር መከላከያ ሰራዊቱ ካምፖች አሉት በሀገሪቱ የተለያዩ አካባቢ። አሁን ለእነዚህ አይነት ግጭቶች በተከሰቱባቸው አካባቢዎች የክልሉ የፖሊስ ኃይል ቁጥጥር በላይ ቁጥጥር ውጭ በሆነባቸው ከዛ ከአቅም በላይ በሆነባቸው አካባቢዎች መከላከያ ለገዛ የተሳተፈባቸው እንቅስቃሴዎች ነበሩ። ከዚህ ውጭ መከላከያ ከካምፖቹ ከነባረ ካምፖቹ የሚወጣበት ምክንያት ነው የማይገባኝ። አሁን አክቹዋል የመከላከያ ሰራዊቱ ልክ እንደ ባዕድ ተቆጥሮ ከኦሮሚያ ይወጣ የሚል ጥያቄ እዚህ የቀረበም የለም የተነሳም የለም። ይሄ ጥያቄ ከውጭ በኩል ሲነሳ ሰማለሁ። ኦሬዲ ፌታ ኮምፕሌ አርጎ የወሰዱ ሰዎች ካሉ የኦሮሚያን ስታተስ በሚመለከት የተለየ አሁንኛ ከምንለው ኦሮሚያ ኢትዮጵያ ውስጥ ያለ የፌዴራል ስርዓቱ አንድ አካል የሆነ ክልል ነው የሚለውን እምነት ሊጣረስ እምነት ያላቸው ወገኖች ይህን ነገር ቢያራምዱት አይገርመኝም። ከዚህ ውጭ ግን የፌዴራል ሰራዊቱ ወይ ፊንፊኔ ወይም ደግሞ ድሬዳዋ ብቻ ተከማችቶ የሚኖር ሰራዊት አይደለም። በሀገሪቱ የተለያዩ አካባቢዎች ካምፕ መሰረቱ የሚንቀሳቀስ ሰራዊት ነው። ያ የሚቀየርበት ምክንያት ያለ አይመስለኝም።
ይኸውልዎት እኛ ከርቀት ነው የምናነጋግራቸውና ሰዎቹን እዛ ባሉበት ከተማ ውስጥ ለምሳሌ ትምህርት ቤቶች ውስጥ ካምፕ አድርገው አሉ የተለያዩ ቦታዎች
ጃልን የሚመስለሽ እኔ እዚህ ሆኜ ነው የምናገረው። ፌዴራል ሰራዊቱ ሌላው ቀርቶ ፌዴራል ፖሊስና የክልል ፖሊስ ሁሉም አመጥ ለማክሸፍ በደረገ እንቅስቃሴዎች ዲፋይንድ የሆነ ሩል ኦፍ ኢንጌጅመንት ይዘው ነው የሚንቀሳቀሱ። የተጻፈ የሚሰሩትን ስራ የሚያውቁ ተቋማት ናቸው እነዚህ ተቋማት። በነገራችን ላይ ኦሮሚያ አብዛኛው ቦታ ላይ አብዛኛው በተለይ ምዕራብ ሸዋ፣ ደቡብ ምዕራብ ሸዋ እነዚህ ግጭት በተነሳባቸው አካባቢዎች ላይ ቀበሌ ድረስ ገብቶ ህዝቡ ጋር የማረጋጋት ስራ የሰራው መከላከያ ሰራዊቱ ነው። ስለ ህዝቡ የሚሰጠውን ምስክርነት መስማት ነው የተሻለ የሚሆነው። ምክንያቱም ትምህርት ቤት ውስጥ ካምፕ ፍጹም ተገቢ ያልሆነ አንድ የመከላከያ ሰራዊቱም የማይፈጽመው ተግባር ነው። ግርግር በሚፈጠርባቸው አካባቢዎች አሁን እያየ ያለ ነው። የፖሊስ የክልል ፖሊስ አቅም በላይ የሆነ እንቅስቃሴ ምንም የለም። በብዙ ቦታዎች ምንም አልነበረም። ከፖሊስ አቅም በላይ የሆኑባቸው ከክልል ፖሊስ አቅም በላይ የሆኑባቸው አጋጣሚዎች ነው የፌዴራል ፖሊስና የመከላከያ ሰራዊቱ ኢንጌጅ ያደረገው። ስለዚህ እንደዚህ አይነቶቹ ነገሮች ያው በተደጋጋሚ ስለተባሉ እንደ እውነት ተቆጥረው ከሆነ አንድ ነገር ነው። ከዚህ ውጭ ግን መሬት ላይ ያለው ሁኔታ ከዚህ ጋር የሚገናኝ ነገር አይደለም።
ከዚህ ጋር በተያያዘ አሁን ለምሳሌ ትላንትና አምቦ ውስጥ ያለ የአዋሮ ሁለተኛ ደረጃ ትምህርት ቤት ውስጥ ልጆች ከተወሰነ ወር በኋላ ተመልሰው ሊማሩ ሲሄዱ እዛ የጠበቀንና ስቴሽን አድርጎ ያለው ለምሳሌ የመከላከያ ሰራዊት ነው ስለሚሉኝ ነው። ትላንት እርስዎን ካነጋገርኩ በኋላ
ልሽ አሁን የምነግርሽ እንደዚህ አይነት አሰራር የለም ነው የምልሽ። እውነት እንደዚህ አይነት ነገር ተከስቶ እንኳ ከሆነ አስቸኳይ እርምጃ የሚወሰድበት ግን እያልኩሽ ያለሁት የመከላከያ ሰራዊቱ ካምፖች አሉት። ኢንጌጅ በሚያደርግባቸው አካባቢዎች ውስጥ የራሱ ሩል ኦፍ ኢንጌጅመንት አለው፣ ግልጽ የሆነ ህዝብን የሚያገለግል ከህዝብ በነገራችን ላይ የራሱን የህዝቡን ቋንቋ የሚናገር ሰራዊት ነው ያለን። ስለዚህ እንደዚህ አይነት ክስተቶች ላይ ብቻ መቼስ ጋለኔ እዚህ ቤተሰቦች ይኖር ይችላል በትንንሽ መንደሮች ውስጥ ሳይቀር ግርግር ተፈጥሮ በነበረባቸው ሁኔታዎች የማረጋጋት ስራውን ሰራዊቱ ከዚህ መልቀቅ የለበትም የሚል ጥያቄ ህዝብ በተደጋጋሚ የሚያቀርብበት ሁኔታ ነው ያለው እና ይሄ እንደዚህ አይነት ነገሮች ብዙ ጊዜ ሲደጋገሙ እውነት ስለሚመስሉ ነው። በተግባር ግን ኢቨን ተፈጽሞ እንኳ የተገኘ ከሆነ በአስቸኳይ እርምጃ የሚወሰድበት ሰራዊቱ የቆመለትን ህገ መንግስት የማስጠበቅ አላማ፣ ህዝብን የማገልገል አላማ በትክክል የሚገነዘብ ሰራዊት ነው።
አዎ፣ አሁን እርስዎ አንድ ያነሱልኝ ነጥብ አለ እና ህዝቡ ግን በጣም ችግር ፈጠረብን የሚል የራሱን አካባቢ ቋንቋ የሚችል ሰራዊት አሉኝ። ለምሳሌ በዛሬ ዕለት አምቦ ከተማ ውስጥ በጥበቃ ላይ ያለ ሰራዊት ቋንቋቸውን የማናቃቸው ስለሆነ መግባባት እንኳን ችግር ነው የሚሉት በምልክት መነጋገር ካልሆነ
ይኸውልሽ ጀለኔ የኢትዮጵያ ሰራዊት የኢትዮጵያ ፌዴራላዊ ስርዓት ዳይቨርሲቲን የብሔር ብሔረሰቦችን እውነታ የሚያመላክት ሁሉም ብሔር ብሔረሰቦች በየደረጃው የተካተቱበት ሰራዊት ነው። ይሄ ሰራዊት ዝም ብሎ ኮምፖዚሽኑን ብታየው 20 አባላት ያሉት ወታደሮች ብትልኪ የመጀመሪያ ቁጥር የሚገኘው ኦሮሞ አባላት ናቸው የዛ መከላከያ ሰራዊት፣ ምክንያቱም በቁጥር የሚበልጠው እሱ ስለሆነ። ስለዚህ አሰላለፉም ቢሆን ያንን ነው የሚያንጸባርቀው። በኦሮሚያ ውስጥ የኦሮምኛ ተናጋሪ ብቻ ሰራዊት ይመደብ የሚባል ነገር የለም። የመከላከያ ሰራዊት ነው የሚመደበው። ስለዚህ እዛ ውስጥ ከደቡብ የተወጣጡ አባላትም እዛ ውስጥ መገኘታቸው የሚገርም አይደለም። ከትግራይ የመጡ የሰራዊት አባላት መገኘታቸው የሚገርም አይደለም። አማርኛ ተናጋሪ የሰራዊት አባላት መገኘታቸው የሚገርም አይደለም። ስለዚህ ሰራዊቱ የሀገሪቱን ብዙህነት ማንጸባረቅ አለበት ተብሎ ላለፉት 20 ምናምን ዓመታት የተሰራበት ስራ ስለ ዛ ውጤት
ከህዝቡ ጥያቄ አንዱ ለተገደሉት መንግስት ካሳ ይክፈል ነው። በዛሬው አሁን እኔና እርሶ በመነጋገር ላይ እያለን ግን አምቦ ውስጥ የ9 ዓመት ልጅ የተገደለ አለ። እህቱ ደግሞ ወንድሟ ላይ ተደርባ ሄዳ ተመታ የቆሰለች። እንደዚህ ነገሮች አሉ። የመከላከያ ሰራዊት
በኤልሽዳለን መረጃ በሌለኝ ጉዳይ ላይ በልወያ አልችልም። ለማንኛውም የመጀመሪያ አነሳሽው ጥያቄ የኦህዴድ ውሳኔ የክልሉ መንግስትም ውሳኔ በእንደዚህ አይነት ያልተፈለገ ግርግር ምክንያት ህይወታቸው ያጡ ወገኖች እና ቤተሰቦቻቸው መጽናናትን መመኘት ብቻ ሳይሆን ንብረታቸው ለፈረሰ ህይወት ላጡ ወገኖች ተገቢው እንክብካቤ የሚደረግበት ሁኔታ እንደሚመቻች ግልጽ አድርገዋል። ስለዚህ በዛ ላይ ተመስርቶ የሚፈጸም ነው የሚሆነው። ያ ብቻ አይደለም። በነገራችን ላይ አላግባብ የሰው ህይወትን የቀጠፉ ከአንድ ወይም ከሌላ ወገን ያሉ ከመንግስት ወገን ሊሆን ይችላል ያሉ ሰዎች ካሉ በአግባቡ ለህግ የሚቀርቡበት አሰራር ይፈጠራል። በአሁኑ ሰዓት የኢትዮጵያ ሰብአዊ መብት ኮሚሽን ኢንዲፔንደንት የሆነ ኢንቨስቲጌሽን እያካሄደ ነው። በዚህ ጉዳይ ላይ ውጤቱ ሲወጣ ተጠያቂነት ያለባቸው ማንኛቸው ወገኖች ተጠያቂ የሚሆኑበት ስርዓት ይኖራል።
ከትላንት በስቲያ አርሲ ውስጥ ባሉ ወረዳዎች በተነሳ ግጭት ቶ ለኢትዮጵያ ቴሌቪዥን መግለጫ ሰጥተው ነበርና ያ ቦታ በልዩ አይነት ሁኔታ ነው የሚታየው ነው ያሉት። ምንድን ነው ልዩ ያደረገው?
ያለን ልዩ የሚያደርገው መሰለሽ፣ ሌላው ቀርቶ ህዝብ ጥያቄ በሚለው ደረጃ የሚያቀርባቸው ጥያቄዎች አይደሉም። አሁን እየቀረቡ ያሉት የተደራጁ የታጠቁ ቡድኖች ማሳዎችን እያቃጠሉ የህዝብ ደን ህዝብ በላቡ በጥረቱ መልሶ እንዲያገግም ያደረገው አካባቢ እያቃጠሉ ተቋማትን እያወደሙ ያሉበት ሁኔታ ነው ያለው። ህዝቡ ነው ከሰራዊት በፊት ከፖሊስ መድረስ በፊት ህዝቡ ነው በከፍተኛ ደረጃ ይህንን እንቅስቃሴ ለማክሸፍ እየተንቀሳቀሰ የነበረው። ስለዚህ የኦሮሞ ህዝብ እንደ መብት የሚያነሳቸው በየቀኑ የሚያነሳቸውን ጥያቄዎች በፍጹም ተያያዥነት የሌለው አጥፊ አውዳሚ ከኦሮሞ ባህል ከህዝቡ ወግ ታሪክ ጋር አብሮ የማይሄድ እጅግ አፍራሽ አካሄድ ነው እነዚህ የታጠቁ ቡድኖች እያደረጉ ያሉት። ስለዚህ በኔቸሩ የህዝብ ጥያቄ የሚያመላክት አይደለም። በነገራችን ላይ ሌሎች ብሔር ብሔረሰቦች ፍጹም ቅንጣት አክብሮት የሌለው የታጠቀ ቡድን ስለ ኦሮሞ ህዝብ ሚሊዮን ጊዜ ቢዘምር የኦሮሞን ህዝብ መብት በሚመለከት እዚህ ግባ የሚባል ስራ ሊሰራ አይችልም። ምክንያቱም ለህዝቦች ያለን ፍቅር፣ ለህዝቦች ያለን አክብሮት፣ ለህዝቦች ያለን አገልጋይነት በገሌ 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 ድንበር ላይ ተመስርቶ የሚወሰን ስላልሆነ ስለዚህ አጥፊ አውዳሚ የሆነ ስቃት የነበረው። ስለዚህ ምዕራብ ሸዋና ሌሎች አካባቢዎች ላይ ከተነሱ ሌጂትሜት የሆኑ የህዝብ ጥያቄዎች ጋር ምንም የሚያገናኘው አንዳችም ነገር እንደሌለ ነው መናገር የምፈልገው።
ግን ታጣቂ ሲሉ የኢትዮጵያ መንግስት ከዚህ በፊት እንደገለጸው የነበረው ታጣቂ ኦነግ ሰራዊት ነው፣ ከኢትዮጵያ ወጥቶ ነጻ ነው ምድሩ ተብሏል። ሌላ ታጣቂ መጣ ወይስ
ኦነግ ስሜት ከውጭ ሆኖ ከግብጽ ወይ ከአስመራ ሆኖ የሚልካቸው መፈክሮች ሊኖሩ ይችላሉ። አሁን ታጣቂ ማን ነው ያሰማራው ከየት መጣ ምናምን የሚለው ነገር አካዳሚክ ነው። አሁን በዚህ ሰዓት የታጠቁ ሰዎች ግድያ መፈጸማቸው፣ የታጠቁ ሰዎች የህዝብን ንብረት፣ የህዝብን ደን፣ የህዝብን ሀብት ማውደማቸው ብቻ በቂ ነው። ያንን ዝርዝር በሚመለከት ኢንቨስቲጌት ሲደረግ የምንናገረው ነው የሚሆነው።
ሌላ እስቲ
አመሰግናለሁ። አጭር ጊዜ
አንድ ልጅ የቀረችልኝ አንድ ጥያቄ፣ እርስዎ ከዚህ በፊት ከሰጡት መግለጫ ብዙ ሰው አሳዝኗል አባባሉ ብዬ የምወስደው እኔም የተሰማኝ አንድ አባባል እሷ ላይ አንድ ነገር ቢሉኝ አንድ ነገር
ልጅ ያለኝ እኔ የኦሮሞን ህዝብ
አንድ አባባል ነች ሴጣን የላከው
አላልኩም። እኔ ሁከት የጠሩ ወገኖች ያልኩት ሁከት የማይቆጣጠሩትን ሁከት የጠሩ ወገኖች ስለማይመልሱት ያን ሁከት ህዝብና መንግስት ይህን ሁከት መመለስ ይገባዋል። በአጋጣሚ የእንግሊዝኛን ኤክስፕሬሽን ወደ አማርኛ ስመልስ ያስቀየምኩት ሰው እንዳለ ይገባኛል። እኔ በታሪኬም በአስተዳደጌም በምወክለው ድርጅትም በምኖርበት ማህበረሰብም እንኳን የምወደውን ማከብረውን የኦሮሞ ህዝብ እንደ ጠላት በዘልማድ እንደ ጠላት የሚቆጠር የሌላ አካባቢን አገር ወይም መንግስትንም ቢሆን በእንደዚህ አይነት መልኩ የምገልጽ ሰው አይደለሁም። ለማንኛውም ለተፈጠረው ቅሬታ በአንዳንድ ኳርተሮች ከልቤ ነው ቅርታ የምጠይቀው። ግን ያልኩት ነገር እሱ አልነበረም። ሁከት የጠሩ ወገኖች ሁከቱን ሊመልሱት አይችሉ ከቁጥራቸው ወጥቷል። ህዝብና መንግስት ነው የሚመልሰው ነው። በደንብ ከሰማሽው ቢያንስ አሁን በሰጠሁት ማብራሪያ ለምትመስርተች ከልቤ መሆኑን በዚህ አጋጣሚ ብነግርሽ እንደዚህ አይነት አስተዳደግም የለኝም ባክግራውንዴም እንደዚህ አይነት ነገር እንድል የሚያስብለኝ አይነት አይደለም። አመሰግናለሁ። ጃለኔ
አቶ ጌታቸው ረዳ ለሰጡን ቃለ ምልልስ በጣም አመሰግናለሁ።
አክባሪ ይስጥልኝ። አክባሪ ይስጥልኝ።
እግዚአብሔር ይስጥልኝ።
ወደ ተከታዩ ዘገባ እናልፋለን። በሀገር ውስጥና በውጭም ያሉ የኦሮሞ ተቃዋሚና ሲቪክ ድርጅቶች እንዲተባበሩ የኦሮሞ ዲሞክራሲያዊ ግንባር የሚባለው ተቃዋሚ ድርጅት ጥሪ አሰምቷል። የድርጅቱን ቃል አቀባይ አቶ ሌንጮ ባቲን አዲሱ አበባ አነጋግሯቸዋል።
ይሄ መንግስት ወደ ስልጣን ከመጣበት ላለፉት 5 ዓመታት ኢትዮጵያ ውስጥ መጠነ ሰፊ በጣም አስከፊ የሆነ የመብት ረገጣ፣ የዲሞክራሲ አለመገኘት፣ የእድገት አለመገኘት፣ እኩልነት አለመገኘትና ህዝቡ ራሱን በራሱን ያስተዳድራል ተብሎ በወረቀት ላይ የተቀመጠው ህገ መንግስት ስራ ላይ ባለመዋሉ የኢትዮጵያ ህዝብ በተለይም የኦሮሞ ህዝብ ላለፉት 5 ዓመታት ሰፊ ትግል ሲያደርግ ቆይቶ ነበር። ያ ትግል አሁን ገንፍሎ በጣም ከፍተኛ ደረጃ ላይ ደርሷል እና ይህን ትግል ሂደት ማስያዝና ግቡን እንዲደርስ ማድረግ ያስፈልጋል። ይህን ለማድረግም አንደኛ ይሄ መንግስት ምንም ኃላፊነት የማይሰማው ከዚህ በፊት የነበሩትንም እድሎች ለመጠቀም ፍቃደኛ ያልሆነ የእሱ ደጋፊ የሆኑትን የዓለም መንግስታቶችንም አሁን መስማት ያልደረሰበት ደረጃ ስለሆነ ይህንን ግንዛቤ ውስጥ በማስገባት የኦሮሞ ህዝብ፣ ሌላው የኢትዮጵያ ህዝብና ደግሞ የተለያዩ የምዕራባንና አፍሪካ ሀገሮች ይህንን ኢትዮጵያ ውስጥ እየተቀጣጠለ ያለውን ትግል በመገንዘብ ከዚህ ትግል ጋር እንዲቆሙና ይህ ትግል ደግሞ ግቡን መጥቶ የህዝብ ነጻነቱና ዲሞክራሲያውን እንዲያገኝ ነው የመግለጫ ወጣ ነው።
መግለጫው ላይ 1-3 ጥያቄዎች ያቀርባቸዋል። እነዛን 3 ጥያቄዎች ያው ጨፍለቅ አድርገው በአንድ ስሜት ነው ያቀረቧቸው። መልካም። ግን እዛው ላይ 3ኛው ላይ በተለይ ዓለም አቀፍ ማህበረሰብ ሊተባበር ይገባል ያሉት ላይ አንድ አረፍተ ነገር አነባለሁ። የኦሮሞ ህዝብም ሆነ የሁሉም ነጻነት ፈላጊ ኢትዮጵያውያን ነጻነት የማይቀር ነው ትላላችሁ። አሁን እርስዎም ሲናገሩ የኦሮሞ ህዝብም ሆነ የኢትዮጵያ ህዝብ፣ ይሄ አነጋገር
ጥሩ ጥያቄ ነው። እንደሚታወቀው የኦሮሞ ህዝብ ለዘመናት እየደረሰበት ባለበት ጭቆና ራሱን ችሎ በራሱ በመደራጀት ባለፉት 3 መንግስታት ውስጥ የተለያየ ትግል አድርጓል። ከሌሎች የኢትዮጵያ ህዝቦች ጋር የሚገናኝም ጥያቄ ያለው፣ ከሌላ የኢትዮጵያ ህዝቦችም ጋር የማይገናኝ ጥያቄ ያለው ማለት ነው። ስለዚህ ነው የኦሮሞ ህዝብም የኢትዮጵያ ህዝብም የምንለው።
አንድነቱን አላላባችሁም ወይ? ትግሉ የኢትዮጵያ ህዝብ ተጨቁኗል፣ የኢትዮጵያ ህዝብ የሚገባውን መንግስት አላገኘም ነው ተቃዋሚዎች የምትሉት? ይሄ ከሆነ የኢትዮጵያን ህዝብ ተነስ ወይም ታገል ማለት ይቀላል ወይንስ የኦሮሞ ህዝብም ታገሉ የኢትዮጵያ ህዝብም ታገሉ ማለቱ በፖለቲካ ረገድ የሚያስኬዳችሁ ይሆናል ወይ?
ጥያቄ ይገባኛል። ዋናው ካለው ተጨባጭ ሁኔታ ነው መነሳት ያለብን። ያለው የተጨባጭ ሁኔታ እንዳልኩ የኦሮሞ ህዝብ ለዘመናት በሚደርስበት ጭቆና እንደ ህዝብ ተደራጅቶ ትግል ሲያደርግ ቆይቷል። በእርግጥ ልነግር የምችለው የኦሮሞን ህዝብ ለነጻነትና ለዲሞክራሲ የሚያደርሰው ጎዳና ተዘርግቷል። የትግሉ አቅጣጫ በደንብ ተቀምጧል። አሁን ዋናው ጥያቄ ይህንን የነጻነትና የዲሞክራሲ ጎዳና ማስፋትና ሌሎቹም የኢትዮጵያ ህዝቦች ከኦሮሞ ህዝብ ጋር ቆመው ይህንን ትግል ለድል እንዲያደርስ ማድረግ ነው የሚያስፈልገው ማለት ነው። ይህም አይሆን ከሆነ ይሄ የኦሮሞ ህዝብ ሲታሰር፣ ሲገረፍ፣ ሲሰደድ ሌላ ቁጭ ብሎ የሚያይ ከሆነ ነገ ለሚታሰበው አንድነት ራሱ እንቅፋት ነው የሚሆነው።
እኔም ለው እንደገባሁት እኔም እርስዎ የሚሉት ይገባኛል አቶ ሌንጮ። ነገር ግን አሁን ግድያን በተመለከተ የኦሮሞ ህዝብ እየተገደለ የኦሮሞ ህዝብ እየታሰረ የሚሉትን ያክል በሌላው ብሔረሰብ ያሉ ሰዎች እየታረዱ ከነ ነብሳቸው ጉድጓድ እየወደቁ ይሄ ሁሉ አለ እና የኢህአዴግ ጭቆና አለ ከተባለ በአንድ ብሔረሰብ ላይ ብቻ ያነጣጠረ ተደርጎ እንዳይቀርብ እንደው ስጋቱን ለመቀነስ ነው ይህን ያመጣሁት። እርስዎም መልሰውልኛል። ወደ መግለጫው ልምጣና ጥሪያችሁ በተለይ የመጀመሪያው በአገር ውስጥም ሆነ በአገር ውጭ ያሉ የኦሮሞ ፖለቲካና ሲቪክ ድርጅቶች እንዲተባበ የተባበሩ ነው። እንዴት አድርጋችሁ ነው የምታስተባብሯቸው? በኦሮሞ ስም የሚንቀሳቀሱ ድርጅቶች ብዙ ናቸው። እንደ ብዛታቸው ፕሮግራማቸው የተለያየ ነው። ግማሹ ኢትዮጵያዊ አይደለሁም ለነጻነት ብሎ የሚታገላለ እንደሚያውቁት፣ ሌሎቻችሁ ደግሞ በሰላማዊ መንገድ እንታገላለን አገር ውስጥ ሆነው የሚሉ አሉ። ሌላው ደግሞ ልክ እንደናንተ የተለየ ጥሪ እያደረገ ህዝቡን ለማስተባበር። እንዴት ነው በኦሮሞ ስም የሚንቀሳቀሱትን ድርጅቶች እንኳ አንድ ለማድረግ ምን ያህል ጥረት አድርጋችኋል? ምን ያህሎቹ ስንቶቹ ወደ እናንተ መጥተዋል እስካሁን?
ጥሩ ነው። መጀመሪያ አንድ ነጥብ ለመጀመሪያው ጥያቄ የኦሮሞ ህዝብ ትግሉን አላሰፋም ብሎ ለሚጠይቀው ሰው የኦሮሞ ህዝብ ደግሞ ናና ተቀላቀለኝ፣ የት አለ እኔ ስሞት ከኔ ጋር የት ነው የቆምኩ የሚልም ጥያቄ ያነሳል። እና በሁለቱም መንገድ ያለ ችግር ነው። ይሄ ችግር መፈታት አለበት።
ይቅር
እንውሰደውና
ግን አቶ ሌንጮ ጥያቄ ሁሉን የሚያሳተፍ ከሆነ ሁሉም መሳተፍ አለበት። ለምሳሌ የኦሮሞ ህዝብ የኦሮሚያ መሬት ብቻ ተነካ ብሎ አንድ ብቻ ካረገ ሌላውም ደግሞ አንድ የሚያደርግ የኢትዮጵያ መሬት ተነካ ኢትዮጵያውያን ያለ አግባብ ተፈናቀሉ፣ ቤታቸው ተወሰደባቸው የሚለው ሁሉን አቀፍ ይሁን ነው እንጂ በኦሮሞ ህዝብ ላይ እየደረሰ ያለ ለማንም ሰው የተሰወረ አይደለም። ለነገሩ እና አሁን ወደ እንትኑ ቅድም ወደ አነሳውሎት በኦሮሞ ስም የሚንቀሳቀሱ ድርጅቶችን ወደ አንድ ለማምጣት ስላደረጋችሁ ጥረት በዛ ንግፋ።
ይህን የኦሮሞ ድርጅቶች አንድ ማድረግ ይቻላል። ምክንያቱም አንደኛ ይሄ ትግል አሁን ህዝባችን የደረሰበት ትልቅ የትግል ደረጃና በኦሮሚያ ሁሉ የተቀጣጠለው ትግል እንደው በአንድ ቀን የተነሳ አይደለም። ለዘመናት የተጠራቀመ የትግል ውጤት ነው። ለዘመናት የተጠራቀመ የደም የለቅሶ የስደትና የመከራና ሰብአዊ መብት የማጣት ትግል ውጤት ነው። እዚህ ትግል ውስጥ ሁሉም የኦሮሞ ድርጅቶች እና ታዋቂ የሆኑ የኦሮሞ ሰዎችም የተሳተፉበት ነው። በትግል ሂደት ውስጥ የተጠራቀመ የትግል ውጤት ነው። አሁን ይሄ አንድነቱ አቶ አዲሱ የህዝቡ ጥያቄ ነው። የኦሮሞ ድርጅቶች ይህንን ሰምቶ ለእኛ ህዝብ ይህንን መልስ መስጠት አለባቸው። ይሄ ነገር ይቻላል፣ ይቻላል። ብዙዎቻችን ከዚህ በፊት አብረን ስንሰራ ስለነበርን እንተዋወቃለንም። አንዳንድ እንቅፋቶች በዚህ በዚህም ኖረው ሊያራርቁ ይችላሉ። ግን እኔ ውስጡን ስለማውቀው የኦሮሞን ህዝብ ትግል አንድነት ይቻላል፣ እየተሰራበትም ነው።
ልክ ነው አቶ ሌንጮ፣ በኦሮሞ ድርጅቶች ውስጥ ያለው ልዩነት ታረቃል፣ አንድ ይኮናል ካሉ ጥሩ ነው። ግን የዓላማ አንድነት የለም በመሰረቱና እንዴት ነው አንድ የምታደርጉት ለማለት ነው። ይቻላል፣ እየሰራንበት ነው ብለዋል። መልካም ነው። እንደው ጥያቄውን ማንሳቴ ነው።
ጥሩ ጥያቄ ነው። እኔ ህይወቴን በሙሉ ያሳለፍኩት ኦነግ ውስጥ ነው። ኦነግ አንድነቱ የሚገኝ ከሆነ፣ ዲሞክራሲ የሚመጣ ከሆነ፣ ነጻነት የሚመጣ ከሆነ፣ የህዝብ መንግስት የሚመጣ ከሆነ የኦሮሞ ነጻነት ግንባር በግድ ልቀቁኝ፣ ያዙኝ፣ እኔ ብቻዬን የነጻ ሀገር ካልመሰረትኩ የሚል አጀንዳ እኔ በነበርኩበት ጊዜ የለውም፣ አሁን የሚልለውም። የህዝብ አብሮ የማይኖርበት ምንም ምክንያት የለም።
የአንዳንድ ሰዎች በኢትዮጵያ የሚካሄደውን እንቅስቃሴ ይመለከቱና አንዳንድ ስጋት ያስተጋባሉ። ለምሳሌ አሁን የሚታየው እንቅስቃሴ የሚካሄደው ትግል ዳር ደርሶ ውጤት አምጥቶ ገዢውን ፓርቲ ከስልጣን አስወገደ እንበል፣ ከዛ በኋላ ያለው ክፍተት ያሰጋናል የሚሉ ሰዎች አሉ። ይህ አይነት ስጋት እርስዎ ይጋራሉ?
ሰዓቱ ሳያልቅ ቀኑ ሳይጨልም በወቅቱ ጉዳይ ላይ ሁሉንም ያሳተፈ ኮንፈረንስ ተደርጎ ይሄ መንግስት ጨምሮ የተለያዩ የምዕራባንም አገሮች የሚገኙበት ኮንፈረንስ ተደርጎ የሚቀጥለው የኢትዮጵያ ሕዝብ የወደፊት የፖለቲካና የዲሞክራሲና የመኖር ጥያቄ የመንግስት ጥያቄ በአሁኑ መጠነ ሰፊ ምክክር ያስፈልገዋል ማለት ነው። እና በአንድ ወልኩ አምባገነንነት ባለበት አገር ድርጅቶች ይበተናሉ፣ የተቃዋሚ መሪዎች ይታሰራሉ፣ ሌሎቹ ይሰደዳሉ፣ የሲቪክ ማህበራት የሉም፣ ያለው ቢሮክራሲና ያለው ሚሊተሪ ደግሞ ኦቶኖመስ ወይንም ደግሞ ከመንግስትና ከፓርቲ እጅ ስር ያለ እንጂ ውጭ አይደለም። የሚያሰጉ ብዙ ነገሮች አሉ። በዚህ እውነትህን ነው። ግን እነዚህን ፈርተን ከልጅ እስከ ሽማግሌ ለማንም ህይወት የማይራራ መንግስት ስር የምንተዳደርበት ጊዜ የለም። ያሉት ችግሮች በመቀራረብና በመመካከር ልንቀርፋቸው የምንሉ ችግሮች ናቸው እና ምክክርና ስብሰባዎችና አንዳንድ ተመሳሳይ አቋም በመያዝ የሚቀጥለውን የዲሞክራሲ ሂደት እንዳይበላሽ ማድረግ ይቻላል። በዚህ በኩል ትልቅ ሮል ለመጫወት እኛ ዝግጁ ነን። የኢትዮጵያ ድርጅቶችንም በማነጋገር ላይ ነን።
ግን አቶ ሌንጮ ይሄ ምክክርና ሁሉን የሚያሳትፍ ኮንፈረንስ ወይ ጉባኤ ይደረግ ሲሉ ኢህአዴግንም ጨምሮ ብለዋልና ኢህአዴግ ለብዙዎቻችሁ ተቃዋሚዎች ዲክቴተር ማለት አምባገነን ነው፣ እስከ አፍንጫው የታጠቀ ሰራዊት አለው፣ ስለ ዲሞክራሲ ደንታ የለውም የመሳሰለ ክስ አለ። ይህ አይነቱን ኃይል አብሮ ማዋየቱ ምን ያህል ውጤት ያመጣል የሚል ነገር ነው። እምነት አላችሁ?
ጥሩ ጥያቄ። ይህንን እኛ አይደለንም ያመጣ ነው፣ ራሱ ነው ያመጣው። እዚህ ገደል ውስጥ ራሱን ነው የከተተው።
ተሞክሮ ከታዲያ ወድቋል። ለምሳሌ አሁን ለመጥቀስ ይቅርታ፣ እርስዎ ራስዎ ከዚህ መንግስት ጋር መስራት ይቻላል ብለው ሞክረውት ነበረ። አልሆነላችሁም። ልክ ነኝ?
እውነት ነው።
ቀዳሚው ተግባር አገር ማዳን ነው እንጂ ኢህአዴግን መጣል አይደለም የሚል አቋም ያላቸው የፖለቲካ ተቃዋሚዎች አሉ። ማለት ምንድን ነው? ከኢህአዴግ ጋር አብሮ መስራት ይቻላል የሚሉ
አይቻልም። እንደኛ የሞከረ የለም። ከያደግ ጋር አብሮ መስራት አይቻልም።
መልካም። አቶ ሌንጮ ባቲ የኦሮሞ ዲሞክራሲያዊ ግንባር ቃል አቀባይ፣ እግዚአብሔር ይስጥልኝ። ስለ ጊዜው በጣም አመሰግናለሁ።
በጣም እናመሰግናለሁ።
ዝግጅታችን ወደ መጠናቀቁ ነው። ክቡራትና ክቡራን አድማጮች ከመሰነባበታችን በፊት እስቲ አጠር ያለ የፕሮግራም ማሳሰብ ያለን አሉላ። በነገው ምሽት ዝግጅታችን የምናቀርብላችሁ ውይይት ይኖራል። አሉላ፣ እስቲ ወደ አንተ ልመለስ።
አመሰግናለሁ ሰለሞን። የሁላችንም የነገ ዕጣ ህዝብ ለህዝብ መድረክ በሚል ከተለያዩ ህብረተሰብ ክፍሎች የተውጣጡ ከተለያዩ የዩናይት ስቴትስ ግዛቶች ጨምሮ ከካናዳ፣ ከአውሮፓና ከአውስትራሊያ ድረስ የመጡ ኢትዮጵያውያን ባለፈው እሁድ የተሰባሰቡበትን ጉባኤ የተከተለ ነው። ሁሉም ዜጋ በእኩል የሚታይባት አገር ትመሰረት ዘንድ ህብረተሰብ ምን ሊያደርግ ይችላል? ህብረተሰቡ መነጋገር፣ በግልጽ መወያየት አለበት የሚል መንፈስ የያዘ ነው። ታዲያ ከነኚህ ተሳታፊዎች አራቱን ጋብዣለሁኝ። ሰለሞን፣ ምናልባት ለአድማጮች እዚህ ጋር ማሳወቅ ያለብኝ ሌላው በቀደመው ሳምንት ከዚህ ጉባኤ ቀደም ብሎ ለሶስት ቀናት ልብ ለልብ የሚል ውይይት አድርገው በዛ ያገኟቸውን የተስማሙባቸውን ሀሳቦችም አምጥተዋል። ይህን ይመለከታል። እንግዲህ በይዘት
የተከበራችሁ አድማጮች፣ እንግዲህ ፕሮግራሙን በነገው ምሽት እንድትከታተሉ እንጋብዛችኋለን። ለዛሬ ስናስተናግዳችሁ ያመሸ ነው እኔ ሰሎሞን አባትና
አሉላ ከበደ ከፕሮግራም አቀናባሪያችን ንጉሥ ታምሬና ከሱሌማን ተራዋሌ ቴክኒሻኑ ነው። በዚሁ እንሰናብታለን። የትግርኛ ስርጭት ይቀጥላል።
ተናገሩ።